America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
انا بس باكد للاشقاء في اثيوبيا زي ما انا رحت للبرلمان الاثيوبي وقلت لهم
كذي قدم بايتوبيا بارلمان في تقربي اثيوبيا لالو وندموچاچن ياستلالفكوتن ملئت አሁንም በድጋሚ አረጋግጣለሁ ለፓርላማው ስናገር ሁለት አማራጮች እንዳሉን ተናግሬ ነበር። አንድም ትብብር አንድም ግጭት። እኛ ትብብርን መርጠናል። ግብጽ ለተቃዋሚዎች ፈጽማ ድጋፍ ሰጣ እንደማታውቅና በኢትዮጵያ ላይም ምንም አይነት ሴራ እንደማትሸርብ አረጋግጣለሁ።
የግብጽ ፕሬዝዳንት አብዱል ፈታህ ኤልሲሲ ያገራቸው መንግስት ከኢትዮጵያ ተቃውሞ ጀርባ አሉ ሲሉ የኢትዮጵያ መንግስት ሙላቱ ተሾመ ፕሬዝዳንቱ ማለት ነው ያሰሙት ንግስ በማስተባበል ከተናገሩት የተቀነጨበ ነው። በዜናና በአብይ ርዕስ ዝርዝር እንመለስበታለን።
ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ አርብ ጥቅምት 4 ቀን 2009 ዓ.ም ፕሮግራም እናስተናግዳችሁ እኔ አዲሱ አበበና
ሰለሞን ክፍሌ እንሆናለን። ንጉሱ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ ያለም ዜና።
ቀደም ሲል እንደገለጥ ነው ኢትዮጵያ ውስጥ በሚካሄደው እንቅስቃሴ አገራቸው የትኛውም ተቃዋሚ ደግፋ እንደማታውቅ የግብፁ ፕሬዝዳንት አብደል ፈታህ ኤልሲሲ አስታውቀዋል። ፕሬዝዳንት ኤልሲሲ ለአንድ የአገራቸው ቴሌቪዥን በሰጡት መግለጫ አገራቸው በኢትዮጵያ ላይ አንዳችም ሴራ እንደማትሸርብ ተናግረዋል። ፕሬዝዳንቱ በማከለም ለኢትዮጵያውያን ወንድሞቻችን ፓርላማቸው ፊት ቀርቤ በሰጠሁት ቃል እኛ ከግጭት ይልቅ መተባበርን መምረጣችንን እንደ መግለጤ ሁሉ ዛሬም ይህንኑ አረጋግጣለሁ ብለዋል። በዚሁ ትናንት አሙስ በሰጡት መግለጫ በሌላ በኩል ደግሞ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ቶሌራ አዳባ ዛሬ ለቪኦኤ በሰጡት ቃል የኢትዮጵያ ችግር በራሱ በድርጅቱ የተፈጠረ መሆኑን ኢህአዴግ ራሱ በቅርብ ማመኑንና ጣታችንን ወደ ሌላ ከመቀሰር ራሳችንን መቀየር አለብን ራሳችንን በህዝብ ዘንድ ተቀባይነት ያጣ ነው ብሎ ተናግሮ እንደነበር አስታውሰው ኦነግ ከግብጽ መንግስት ጋራ የፈጠረው ምንም አይነት ግንኙነት እንደሌለ ገልጠዋል። የኦሮሚያ ሚዲያ ኔትወርክ የሚባለው መገናኛ ብዙሃን ስራ አስኪያጅ አቶ ጃዋር መሐመድ በበኩሉ በእንቅስቃሴው ውስጥ እርሱ ያለው ሚና እንደ አንድ የኦሮሞ ወጣት ምክር የመስጠት ኦሮሚያ ውስጥ የሚካሄዱ የሰብአዊ መብቶች ረገጣዎችን የማጋለጥ ለዓለም መገናኛ ብዙሃን የማሳወቅ መሆኑን ገልጦ የኦሮሞ ህዝብ ትግል በመሬት ባለቤትነትና በመሳሰሉት የሀገር ውስጥ ጉዳዮች ላይ የተመሰረተ መሆኑንም አመልክቷል። የኢትዮጵያ ፕሬዝዳንት ሙላቱ ተሾመ ሰሞኑን ለፓርላማቸው ባደረጉት የመክፈቻ ንግግር ከኦነግና ከግንቦት ሰባት በተጨማሪ የግብጽ የመንግስት ተቋማት ውጥረቱን በማባባስ እንደከሷቸው ይታወሳል። ቀደም እንዳልነው በእለቱ አብይ ርዕስ ዘገባ ይኖረናል።
የደቡብ ሱዳኑ የቀድሞ ምክትል ፕሬዝዳንትና ተቃዋሚ መሪ ሪክ ማቻር ንቅናቄያቸውን ወደ ጦርነት መውሰድ እንደማይፈልጉ ይሁንና ሰላምና ስምምነት ካልተደረሰ ውጊያ መቅጠማቸው እንደማይቀር አስጠንቅቀዋል። የተቃዋሚው የሱዳን ህዝብ ነጻነት ንቅናቄ ኤስፒኤልኤም መሪ ማቻር ለቪኦኤ ትናንት ሐሙስ በሰጡት ቃል በሱዳኑ ፕሬዝዳንት ሳልቫ ኪር ላይ ከፍተኛ ዘመቻ ለማድረግ ንቅናቄያቸው ኃይሉን እያደራጀ እንደሆነ ገልጸዋል። ከዚሁ ጋር ግን እንደ አውሮፓውያን ዘመን አቆጣጠር ባለፈው ነሐሴ 2015 ዓ.ም በንቅናቄያቸው ኤስፒኤልኤም እና በሱዳን መንግሥት መካከል የተደረሰውን የሰላም ስምምነት ማደስ እንደሚፈልጉ አመልክተዋል። ስምምነቱን የደገፉት ሶስቱ ጣምራ አገሮች ዩናይትድ ስቴትስ፣ ብሪቴንና ኖርዌይ የደቡብ ሱዳንን የፖለቲካ ፓርቲዎች አስቸኳይ ስብሰባ ጠርተው ሲያበቁ ሀገሪቱ ውስጥ ያለውን ውጊያ አለመረጋጋትና የፖለቲካ ምስቅልቅል አስመልክተው ሊወያዩ እንደሚገባም ማቻር አሳስበዋል። ይህ በእንዲህ እንዳለ ማቻር ከደቡብ አፍሪካ ከቪኦኤው የደቡብ ሱዳን ፕሮግራም ጋር የስልክ ውይይት አድርገዋል። ማቻር ወደ ደቡብ አፍሪካ የሄዱት ለሕክምና መሆኑ ከመገለጹ በቀር ህመማቸው ምን እንደሆነ አልታወቀም።
የተባበሩት መንግስታት ድርጅት የቀድሞ ሰሌካ ተዋጊዎች ማዕከላዊ አፍሪካ ሪፐብሊክ ውስጥ ያደረሷቸውን ጥቃቶች እያወገዙ ናቸው። ሁከቱ እንዳይባባስ ለማገድም ተዋጊዎች ጥቃት ማድረሳቸውን እንዲያቆሙ ጥሪ አስተላልፈዋል። ሊሳ ሽላይን ለቪኦኤ ከጀኔቭ የላከችው አጭር ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
በማዕከላዊ አፍሪካ ሪፑብሊክ በእስልምና እምነት ተከታዮቹ የቀድሞዎቹ ሰሌካ ተዋጊዎችና በጸረ ባላካ ክርስቲያኖች ሚሊሻ መካከል ካለፈው መስከረም 2 ቀን 2009 ዓ.ም ጀምሮ ውጥረቱ እያደገ መጥቷል። ለዚያ ምክንያቱም የቀድሞው ሰሌካ ተዋጊዎች በሀገሪቱ ሰሜናዊ ክፍል በሚትገኘው ካጋ ባንዶሮ ከተማ የሰሌካ ተዋጊዎች በአንድ ሆስፒታል ውስጥ ገብተው ለአንድ የቆሰለ አባላቸው የሕክምና እርዳታ እንዲሰጥ ከጠየቁ በኋላ ነው። ቀደም ባለው ወርም በሲቪሎች ላይ ጥቃት ማድረስን እንዲሁም በሰብአዊ እርዳታ ሰራተኞች ላይ አመጻ ማካሄድን ጨምሮ ገና እልባት ያላገኙ ክስተቶች መኖራቸው ተገልጿል። ከሁሉ የከፋው ግን ከትላንት በስቲያ ረቡዕ የደረሰው ነው ሲል የተባበሩት መንግስታት የሰብአዊ እርዳታ ቢሮ አስታውቋል። የመስሪያ ቤቱ ቃል አቀባይ ራቪና ሻምዳንሳኒ ሲናገሩ በመቶች የሚቆጠሩ የቀድሞ ሰሌካ ተዋጊዎች የዓለሙ ድርጅት ለሀገር ውስጥ ተፈናቃዮች መጠለያ እንዲሆን ያቋቋመውን ካምፕና በሰላም አስከባሪ ኃይሎች የሚካሄድ ጽፈት ቤት አጥቅተዋል ብለዋል።
The sudden escalation is particularly worrying in this context because of the period of calm that preceded it.
የድንገት ያደገ የመጣ ሁከት ቀደም ሲል ከነበሩት የጸጥታና ሰላም ቀናት አንጻር ሲታይ በጣም አመሮን ያስጨንቃል። ለዚህም ነው የታጠቀው ቡድን ጥቃት ማድረሱን አሁኑኑ እንዲያቆም የምንጠይቀው። ሁኔታው እንዳይባባስና ወደ ክብ ጠረጴዛው የሰላም ድርድር ፈጥነው እንዲመለሱም የምንጠይቀው ለዚህ ነው።
ቃል አቀባዩ ለቪኦኤ አክለው እንደገለጹትም በጥቃቱ 30 ሰዎች ተገድለዋል፣ 18 ሲቪሎች፣ 12ቱ ደግሞ ተዋጊዎች መሆናቸውን አስረድተዋል። ሌሎች በርካቶች መቁሰላቸውን፣ መኖሪያ ቤቶችና ቢሮዎች መቃጠላቸውንም ቃል አቀባዩ ሻምዳሳኒ ገልጸዋል።
የሞዛምቢክን ሰላም የሚሸመግሉት አደራዳሪ ባለፈው ሳምንት መገደላቸው ሲቋርጥና ሲጀምር ለብዙ ጊዜ የቆየውንና ቀድሞውኑ ችግር ውስጥ ያለውን የዚያችን አገር የሰላም ውይይት ሊያዘገይ እንደሚችል ተገለጠ። የሞዛምቢክ ገዢ ፓርቲና ተቃዋሚው ከዓመት በላይ እየተጀመረ በሚቋረጥ ድርድር ውስጥ የቆዩ ሲሆን እስካሁንም ያላንዳች ውጤት እንዳለ ይታወቃል። ሁለቱ ወገኖች በአገሪቱ የ15 ዓመት የእርስ በርስ ጦርነት በጠላትነት የሚተያዩ እንደነበር ከዚያም ጦርነቱ እንደ አውሮፓ አቆጣጠር በ1992 ሲጠናቀቅ የሬናሞ ሽምቅ ተዋጊዎች በተቃዋሚነት ተሰልፈው በአገሪቱ የሚካሄዱትን ምርጫዎች በሙሉ የተጭበረበሩ ናቸው በማለት ባለመቀበልና ለገዢው ፍሬሊሞ ፓርቲም እውቅና ሳይሰጡ እንደቆዩ አይዘነጋም።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ሰሜን ሶሪያ ውስጥ ያሉ ሽምቅ ተዋጊዎች እርስ በርሳቸው እየተዋጉ መሆናቸው ይሰማል። የሽማቂዎቹ የእርስ በርስ ጠብ የተጀመረው አንደኛው ቡድን ራሱን እስላማዊ መንግሥት ከሚለው ነውጠኛ ጋር ግንኙነት አለው ተብሎ ከተከሰሰ ወዲህ ነው። ኢድቢል በተባለው ክፍለ ሀገር ውስጥ ለቀናት የዘለቀው ጦርነት የሶሪያና የሩሲያ የአየር ጥቃት በማየሉ ሽምቅ ተዋጊዎቹን እያዳከመ መሆኑም ተገልጿል። የሶሪያ ሽምቅ ተዋጊዎች ከቅርብ ጊዜ ወዲህ ከመንግሥት ኃይሎች ጋር መዋጋታቸውን ከማቆማቸውም በላይ ወደ 30 ያህል ይዞታቸውንም መንግሥትን ደግፈው ለሚፋለሙ ኃይሎች እንደለቀቁ ተነግሯል። ዋና ቢሮውን ብሪታንያ ውስጥ ያደረገው የሶሪያው የሰብአዊ መብት ታዛቢ ቡድን ኃላፊ ራሚ አብዱራህማን እንዳስታወቁት በዋናነት የሶሪያ መንግሥት ወታደሮች ውጊያውን እያሸነፉ ናቸው።
በመጨረሻም በሞተር ብስክሌት በሚጓዙ ታጣቂዎች በደቡባዊ ምዕራብ ኩዌታ ከተማ ውስጥ 3 የፓኪስታን ወታደራዊ ጦር ኃይሎችን ዛሬ አርብ መግደላቸው ተሰማ። የፓኪስታኑ ታሊባን ተገንጣይ ቡድን ጀማአቱል አህራራ ለጥቃቱ ኃላፊነት የወሰደ ሲሆን ቡድኑ እዚያው ፓኪስታን ኩዌታ ውስጥ ባለፈው ነሐሴ ወር መጨረሻ ግድም ለደረሰውና ቢያንስ 70 ሰዎች ለሞቱበት ጥቃትም ኃላፊ ነኝ ብሏል። በዚያን ወቅት ከሞቱት አብዛኛዎቹ የሕግ ሙያተኞች ማህበር አባላት እንደነበሩም ተገልጧል። ሰለባዎቹ በጸጥታ ጥበቃ ስራ ላይ እንደነበሩም ነው ወታደራዊ ጦሩ ያመለከተው። አድማጭ
ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የዕለቱ አብይ ርዕስ ኢትዮጵያ ውስጥ ያለውን አለመረጋጋት ይቃን ያቀናጃሉ፣ ይመራሉ፣ ከጀርባ ድጋፍ ይሰጣሉ ሲሉ የኢትዮጵያ ባለሥልጣናት የሚወነጅሏቸው የሀገር ውስጥና የውጭ ኃይሎች ምላሾችን እየሰጡ ነው። ዝርዝሩን ሰለሞን አባተ ይዟል።
ኢትዮጵያ ውስጥ ለሚታዩ የሁከት ወይም ያለመረጋጋት አዝማሚያዎች ምንጫቸውንና አራጋቢዎቻቸው እነማን እንደሆኑ የኢትዮጵያ ባለሥልጣናት ሲናገሩ በአብዛኛው የሚጠቅሱት ጸረ ሰላምና ጸረ ልማት የሚሏቸውን ኃይሎች፣ ኤርትራና ሻዕቢያን እንዲሁም ጽንፈኛ እያሉ የሚጠሩትን ዳያስፖራ እንደሆነ ይታወቃል። እነዚህ በስም የሚጠሩ በሽብርተኝነትና በጠላትነት የተፈረጁ ቢሆንም አልፎ አልፎ በንግግሮች ጣልቃ ሸፈን እየተደረጉና ውስጥ ውስጡን ከሚጠቋቁሙ በስተቀር ሌሎችን በስም ጠርተው አያውቁም።
ትንሣኤ ላይ መሆናችንን የማይቀበሉ አገሮች ወደ ትርምስ እንድንገባ አቅደው አገራችን ለማተራመስ በስፋት እየተንቀሳቀሱ እንደሆነ ይፋ ሆኗል። በተለይ ታላቁ የኢትዮጵያ ሕዳሴ ግድብ ግንባታ የማንንም እጅ ሳንጠብቅ በመላ አገራችን ሕዝቦች ተሳትፎና በሀገራዊ አቅማችን በመተማመን መገንባት መጀመራችን ያስቆጣቸው አገሮች ረዘም ላሉ ዓመታት ውስጡን ሲዘጋጁ ከርመው በአሁኑ ጊዜ ጽንፈኛ የዲያስፖራ ኃይሎች ከቀሰቀሱት ነውጥ ጋር በመመጋገብ አገራችንን ለማተራመስ በቀጥታ እየተረባረቡ ይገኛሉ።
የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ የአምስተኛውን ፓርላማ ሁለተኛ የሥራ ዘመን ጥቅምት 30 2009 ዓ ም በንግግር ሲከፍቱ ግን ከተለመደው ዘለቅ ያለ ዝርዝር ነው በስም የጠቀሱት።
ይህን ድርጊት መንግሥት ለቴክኖሎጂ ሽግግር አገራዊ ልማት ለማፋጠን በማሰብ ያስፋፋውን ዘመናዊ የመገናኛ መሠረተ ልማት ለክፋትና ውድመት በመጠቀም ያስተባበሩት ደግሞ አገራችን በአሸባሪነት የመቻቸው ግለሰቦችና ቡድኖች ናቸው። የኦነግና የግንቦት ሰባት መሪዎች ከግብፅ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ አገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰቡበት ከፍተኛ ውድመት ፈጽመዋል።
ይህንን የግብፅ የመንግሥት ተቋማት ያካሂዷቸዋል ያላቸውን እንቅስቃሴዎች፣ ውይይቶችና መግለጫዎች፣ በኢትዮጵያ ላይ የተቀናበሩ የመገናኛ ብዙሃን ዘገባዎች የሚሏቸውን መረጃዎች የኢትዮጵያ መገናኛ ብዙሃን እያወጡ እያሳዩ ናቸው። ሰሞኑን የኢትዮጵያ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ከመንግሥቱ መገናኛ ብዙሃን ከአንዱ ጋር ሰሞኑን ባካሄዱት ቃለ ምልልስ የፕሬዚደንት ሙላቱን ክስ አብራርተዋል።
We know for a fact the terrorist group OLF has been receiving all kinds of support from Egypt. Its leaders have been facing
የሽብሩ ቡድን ኦነግ ከግብጽ ሁሉንም አይነት ድጋፍ እንደሚያገኝ በተጨባጭ እናውቃለን። ቀደም ሲል አስመራ ውስጥ ነበር የሚንቀሳቀሱት። አሁን እየሰሩ ያሉት ካይሮ ላይ ነው። ይቺን አገር ለመበጥበጥ የሚያስችሉ ሁሉንም አይነት ድጋፎች ይሰጧቸዋል።
የግብጽ ፕሬዚደንት አብዱል ፈታህ ኤልሲሲ የዶክተር ሙላቱ ተሾመን ክስና የባለስልጣናቱን ስሞታዎች ሙሉ በሙሉ አጣጥለውታል።
አነ بس باكد للاشقاء في اثيوبيا زي ما انا رحت للبرلمان الاثيوبي وقلت لهم نحن كان قدامنا التعاون او المواجهه واحنا اخترنا التعاون. انا باكد لهم ان مصر ابدا ابدا لم تقوم باي دعم للمعارضه ولم تقوم باي عمل ولن تقوم باي عمل تامر ضد اثيوبيا.
ከዚህ ቀደም በኢትዮጵያ ፓርላማ ፊት ቀርቤ ኢትዮጵያ ላሉ ወንድሞቻችን ያስተላለፍኩትን መልእክት አሁንም በድጋሚ አረጋግጣለሁ። ለፓርላማው ስናገር ሁለት አማራጮች እንዳሉን ተናግሬ ነበር። አንድም ትብብር፣ አንድም ግጭት። እኛ ትብብርን መርጠናል። ግብጽ ለተቃዋሚዎች ፈጽማ ድጋፍ ሰጥታ እንደማታውቅና በኢትዮጵያ ላይም ምንም አይነት ሴራ እንደማትሸርብ አረጋግጣለሁ።
የግብጽ ፕሬዚደንት አብዱል ፈታህ ኤልሲሲ ትናንት የተናገሩትን ነው የሰማችሁት። የዶክተር ሙላቱ ተሾመን ክስ አስተባብለዋል በዚህ መግለጫቸው። የኦሮሞ ነጻነት ግንባርም የኢትዮጵያን መንግሥት ክስ ያስተባብላል። የኢትዮጵያ መንግሥት በቅርቡ የተናገረውን አጥፎ ጣቱን ወደ ውጭ እየቀሰረ ነው ብለዋል። የኦነግ ቃል አቀባይ ኦቦ ቶሌራ አደባ ዛሬ ከባልደረባዬ ጽዮን ግርማ ጋር ባደረጉት ቃለ ምልልስ
የወያኔ መንግስት ከተቋቋመ ጊዜ ጀምሮ የሐሰት ፕሮፓጋንዳዎችን በነጻነት ታጋዮች ላይ፣ ለዲሞክራሲ በሚታገሉ ድርጅቶች የሚሆኑ ህዝቦች ላይ የተለያዩ ወንጀላዎችን ሲሰነዝር እንደነበረ ይታወቃል። አሁን የተጀመረው ይህ እንትን በእውነቱ እንዴት ከምን ጋር ከምን ተነስቶ እንደዛ እንዳገናኙትም ለማወቅ በጣም አስቸጋሪ ነው። እነሱ ራሳቸው ከወራት በፊት ጠቅላይ ሚኒስትሩ ኢትዮጵያ ውስጥ የተከሰተው ችግር በአመራር ብልሽነት፣ ምዝበራ መስፋፋት እና ፓርቲው ራሱ ድርጅቱ ራሱ በራሱ ውስጥ የፈጠረው ችግር ስለሆነ ወደ ሌላ ጣታችንን ከመቀሰር ራሳችንን መለወጥ መቀየር አለበት፣ ስርዓታችን ነው በህዝብ ዘንድ ተቀባይነት ያጣው በሚል በአደባባይ በግልጽ ሲናገር ነበር። አሁን ደግሞ መልሰው ከሁለት ሶስት ወር በፊት ያሉትን አጥፈው ደግሞ ዛሬ ወደ ውጪ ወደግ እንደዚህ ያደረገ ከግብጽ ጋር ተባበረ የሚባሉትን ክሶች መደርደር ጀምሯል። ይህንን የሚሉት እውነት የኦሮሞ ነጻነት ግንባር ከግብጽ ጋር ተባብሮ አላማውን ለማሳካት ከግብጽ ጋር ተባብሮ የሚሰራ ስራ ኖሮ ሳይሆን ምናልባት ህዝብ ሊሰማኝ ይችላል፣ ይሄንን ካልኩ ከኔ ጋር ሊያብር ይችላል ከሚል አላማ በመነሳት ነው እንጂ የኦሮሞ ነጻነት ግንባር ከግብጽ ጋር ምንም አይነት ግንኙነት ፈጥሮ ወይንም ደግሞ ምንም አይነት እርዳታ አግኝቶ የሚንቀሳቀስ ድርጅት አለመሆኑን ማንም ያውቀዋል። መጀመሪያውኑ ጀምሮ ከመምጣታቸው በፊት ጀምሮ እንደዚህ አይነት የሐሰት ፕሮፓጋንዳ የኖረ ቡድን ነው ወያኔ መንግስት ከሆነ እና ሁል ጊዜ የፈጠራ ወሬዎችን በማናፈስ እውነት ለማስመሰል ይሞክራሉ። ውሸት ነው ብትይም ሌላ ውሸት ይዘው ነው እንጂ የሚመጡት ውሸትነቱን አምነው ያንን ለማስተካከል የሚሞክር ቡድን አይደለም። ስለዚህ የዛ አይነት ሁኔታ የለም በግብጽ ውስጥ።
በሌላ በኩል ደግሞ በዚህ የኢትዮጵያ የሰሞኑ ያለመረጋጋት ሁኔታ ውስጥ እጃቸው አለ ተብሎ ከሚጠቀሱት ድርጅቶችና ግለሰቦች መካከል በኢንተርኔትና በተለያዩ የቴክኖሎጂ ዘዴዎች የሚጠቀሙ ኃይሎች የተባሉት ይገኙበታል። በኦሮሚያ ሰፊ ንቅናቄ ውስጥ ጉልህ ተሳትፎ እንዳለው የሚጠቀሰው የኦሮሞ ሚዲያ ኔትወርክ ስራ አስኪያጅና የኢንተርኔት ነጻነት ተከራካሪው ጃዋር መሐመድ ማምሻውን ለቪኦኤ በሰጠው ቃል ኦሮሚያ ውስጥ የሚካሄዱ የሰብአዊ መብቶችና የመሬት ባለቤትነት ጥያቄዎችን አጋልጣለሁ ብሏል።
የኔ ሚና እንደ አንድ የኦሮሞ ወጣትና በኦሮሞ ሕዝብ እንደሚሟገት የሰብአዊ መብት ተሟጋች በዚህ እንቅስቃሴ ውስጥ ያለኝን ምክር ስትራቴጂካዊ ምክር የመስጠት ከዛ በበለጠ ደግሞ ኦሮሚያ ውስጥ የሚካሄዱ ሰብአዊ መብቶች ረገጣዎችን በማጋለጥ እዛ ውስጥ የሚደረጉ የትግል ትዕይንቶችን ለዓለም ሚዲያ ለኢትዮጵያ ሕዝቦች በማቅረብ ቀልጣፋ ሚና አለኝ። ይሄን ምክረው አይደለም፣ በዚህ ሚናዬ ደግሞ እኮራበታለሁ። ወደፊትም በበለጠ አተናግሬ የሚሄድበት ነው። የኦሮሞ ሕዝብ ትግል በተለይ በዚህ መንግስት ጋር ያለው ትግል መሬታችን ዝረፈን፣ አትግደለን፣ የምታስረው ሰዎችን አትሰር፣ የታሰሩት ይለቀቁ ነው። ይህ እስካልቆመ ድረስ ትግሉ ተጧጥፎ ነው የሚቀጥለው። የእኔ ሚናም ከቀን ወደ ቀን የበለጠ እየጨመረ የሚሄድበት እንጂ የሚቀንስበት የለም።
በኮምፒውተር ምክንያት ለተፈጠረው የድምፅ መዘግየት ይቅርታ ጠይቃለሁ። በዚህ የኢትዮጵያ ሁኔታ ውስጥ ተዋናዮች ናቸው ከሚባሉት መካከል በኢትዮጵያ ባለስልጣናት በግንባር ቀደምትነት የሚጠቀሰውን የግንቦት ሰባትን ተጠሪዎች ለማግኘት ብዙ ሙከራዎችን አድርገናል፣ እስካሁን አላገኘናቸውም፣ ባገኘናቸው ጊዜ የሚሉትን እናሰማችኋለን። የኤርትራ መንግስትም ኢትዮጵያን በማተራመስ በኢትዮጵያ ባለስልጣናት በተደጋጋሚና በስም እየተጠሩ ከሚነሱት አካላት አንዱ ነው። የአስመራን ሐሳብ ለመስማት ተደጋጋሚ ጥረቶችን አድርጌያለሁ፣ ለጊዜው የሚናገር ማግኘት አልቻልኩም። ይሁን እንጂ የኤርትራ መንግስት ከኢትዮጵያ የሚነሱበትን ተመሳሳይ ክሶች በየወቅቱ ሲያስተባብል ነው የሚሰማው። የግብፅ የመገናኛ ብዙሃን በአየር ስርጭቶቻቸው በኢንተርኔትና በህትመትም ለኢትዮጵያ የዛሬ ሁኔታ ትኩረት እየሰጡ ናቸው። ምሁራኑና ስትራቴጂስቶቻቸው እየቀረቡ ትንተናዎችን ይሰጣሉ። ይዘቶቻቸው ምንድን ናቸው? ከመንግስቱ ተቋማት ጋር ያላቸው ግንኙነት ምንድን ነው? በቅርበት እየተከታተልን ነን። ከግብፅ የውጭ ጉዳይ ሚኒስቴርም ማብራሪያ ለማግኘት ጥያቄ አቅርበን ምላሽ እየጠበቅን ነን። የምናገኛቸውን ተጨማሪ መረጃዎች ይዘን እንመለሳለን።
ወደ መጽሔቱ የትንታኔ ክፍል እናልፋለን። በሚያቀርባቸው ጽሑፎቹ፣ በሚያነሳቸው ሐሳቦች የተነሳ በፍርድ ቤት ጥፋተኛ ተብሎ የሦስት ዓመት እስራት የተበየነበት ጋዜጠኛ ተመስገን ደሳለኝ ትናንት ጥቅም 3 ቀን
ያመክሮ ግዚዮ ማለፉንና ከእስር አለመፈታቱን ቤተሰቡና ጠበቃው አስታውቀዋል። ተመስገን ያመክሮ ግምገማ ላይ ተቀምጦ ከስህተቴ ተምሬያለሁ ተጸጽቻለሁ ለማለት አለመፍቀዱና በእስር ላይ ሳለ መብቱን በተደጋጋሚ መጠየቁ በማረሚያ ቤቶች ባለስልጣናት እንዳልተወደደለት የህግ ጠበቃው አቶ አማሃ መኮንን ለአሜሪካ ድምጽ ገልጠዋል። ሄኖክ ሰማግዚር የተመስገንን ወንድም እንዲሁም ጠበቃውን አነጋግሯል።
ጠብቀን ነበር ሁላችንም ባመክሮ ይፈታል የሚል ነገር ግን እስካሁን ድረስ አልተፈታም። እንግዲህ ያለኝ መረጃ ከቤተሰቡ እንደኛ ለዚሁ ላመክሮ ጉዳይ ይመስለኛል ገምግም የሚል ጥያቄ ቀርቦለት እንደነበረ እና ይሄን እንዳልተቀበለ ምናልባት የዚህ ግምገማ ውጤትም እንግዲህ ግምገማው ምን አይነት ይሆናል ይዘቱ ከተመስገን እምነትና ባህሪ አንጻር ሊቀበለው ይችል የነበረ ግምገማ ነው ወይ የሚለው ነገር የሚያጠያይቅ ነው። ለማንኛውም በአጠቃላይ ሰማሁት ግን ይሄ ነው።
የአመክሮ እንግዲህ በኢትዮጵያ ህግ መሰረት ያመክሮ የህግ መሰረቱ ምንድን ነው?
በአብዛኛው እንግዲህ በመሰረቱ አመክሮ እንዳልኩት ማረሚያ ቤቱ ታሳሪው በእስር ጊዜ ያሳየውን ባህሪ በተለይ ለማረሚያ ቤቱ ደንቦች የመገዛቱን እና ለመታረም ወይም ለመታረም ያለውን ፈቃደኝነት ዝግጁነት ግምት ውስጥ አስገብቶ ማረሚያ ቤቱ በሚሰጠው አስተያየት ፍርድ ቤት ከእስር እንዲፈታ እስሩን ጊዜ ሙሉ በሙሉ ሳይጨርስ ከእስር እንዲፈታ የሚፈቅድ የህግ ስርዓት ነው። በተመስገን ሁኔታ እንደምናውቀው በእስር ላይ በነበረበት ጊዜ ሁሉ ተመስገን የተለያዩ መብት ጥያቄዎች ያነሳ ነበረ። ያው የሚጠበቅም ነው እንግዲህ እንደ ተመስገን አይነት ካሉ ስለ መብታቸው በደንብ ጠንቅቀው ያውቃሉ ተብሎ ከሚገመቱ እስረኞች የሚጠበቅ ነው እና ያው ይጠይቅ ነበረ። ማረሚያ ቤቱ ደግሞ በሌላ በኩል እነዚህን ጥያቄዎች በተለያየ ምክንያት በአዎንታዊ መልኩ ሲቀበል አልነበረም። በዚህ መካከል በማረሚያ ቤቱ አስተዳደር እና በተመስገን በኩል በተደጋጋሚ ጊዜ የተለያዩ ውዝግቦች ሲፈጠሩ ነበር። እንደውም ማረሚያ ቤቱ እነዚህ ተመስገን የሚያነሳቸውን የመብት ጥያቄዎች እንደ የዲሲፕሊን የስነ ስርዓት ጉድለት በመቁጠር በተለያየ ጊዜ የስነ ስርዓት እርምጃም ሲወሰድበት ላይክ ከቤተሰብ ጋር ያለመገናኘት፣ ለብቻው ታስሮ እንዲቆየ ማድረግ እንዲህ የመሳሰሉ የስነ ስርዓት እርምጃዎችን ሲወስድበት ነበረ። ስለዚህ ምናልባት እኔ የምገምተው እንግዲህ ማረሚያ ቤቱ እነዚህ ተመስገን ሲያነሳቸው የነበሩ የመብት ጥያቄዎች እንደ የአስተዳደር ስነ ስርዓት ግድፈቶች ናቸው ብሎ ወስዶ በአመክሮ የመፈታት እድሉን የነፈገው ይመስለኛል።
ጠበቃውን አቶ አማሃ መኮንንን አመሰግናለሁ። ተመስገን ደሳለኝ በእስር ቤት በቆየባቸው ጊዜያት የማረሚያ ቤቶችን አሰራር የተከተሉ ሕጋዊ ቅጣቶች ስላልተጣሉበት በአመክሮ ይፈታል የሚል ተስፋ እንደነበራቸው የገለጹት የጋዜጠኛው ቤተሰቦች ናቸው። ወንድሙ ታሪኩ ደሳለኝ ሁኔታውን ያስረዳል።
እንግዲህ ጥቅምት 3 ይፈታል ብለን የጠበቅንበት ምክንያት የመጀመሪያው ነገር ምንድን ነው? እስር ቤት ውስጥ በቆየበት በእነዚህ 2 ዓመታቶች ውስጥ ምንም የዲሲፕሊን ክስ ቀርቦበት አያውቅም። ይሄ ማለት ግን በተለያየ ጊዜ ሳይቀጣ ቀርቶ አያውቅም ማለት አይደለም። ለምሳሌ ለረዥም ጊዜ ቤተሰብ እንዳይጠይቀው ተደርጎ ያውቃል። ለብቻው ጨለማ ቤት እንዲሆን ተደርጎ ያውቃል። ይህን ደግሞ ቅጣት ቤት እንዲቀመጥ ተደርጓል። ሕክምና ተከልክሎ ያውቃል። ብዙ መብቶችን ተነጥቆ ያውቃል። ይሄ ሲሆን የእስር ቤቱ አሰራር ምንድን ነው? አንድ ሰው ሲያጠፋ ይጠየቃል። በቢሮ ይፈረድበትና ለ2 ወር ጨለማ ቤት፣ ለ3 ወር ደግሞ ቅጣት ቤት ተብሎ ነው። ተመስገን ግን ዝም ብለው ነው እያነሱ ሲያስቀምጡት የነበሩት። ስለዚህ ምንም የዲሲፕሊን ክስ ስለሌለበት በአመክሮ ይፈታል የሚለውን ነገር ተስፋ አድርገን ነበር በጣም። ይሄ ነው የመጀመሪያው። ሁለተኛው ደግሞ ምንድን ነው? እስር ቤቱ ውስጥ ያሉት አስተዳደሮች በአመክሮ እንደሚፈታ ከ2 ወር በፊት ምናምን ፎርማል ባልሆነ መንገድ የተለያዩ ምልክቶች ያሳዩን ነበር። ለምሳሌ የመጀመሪያው ተመስገን ለ30 ደቂቃ ብቻ ነው የሚጠየቀው። ከሁለት ሰው በላይ ጠይቀውን በአንድ ጊዜ 5-7 ሆነን ስንሄድ፣ ጓደኞቹም ሰው ቤተሰብ ተጨምሮ ስንሄድ 7ም ሰው እንዲጠይቁ አድርገዋል። 30 ደቂቃ ከምንጠይቀው ጊዜ ከፍ አድርገው ለ2 ሰዓትም ለ2 ሰዓት ተኩልም እንድናወረው አድርገዋል። እና የነበራቸው ሁኔታ የሚያሳየው ክስም የለበትም ስላሉንም እነሱ እንደሚፈታ ነበር በአመክሮ ስንጠብቅ የነበረው።
ጥቅምት 3 ቀን ነው ይፈታል ብላችሁ ስትጠብቁ የነበረው? ሄዳችሁ ነበር ሰኞ? ምን ተፈጠረ?
ጥቅምት 3 ያለው የሐሙስ ነው። ሰኞ ዕለት ሄጄ ነበር እኔ። ምንም አዲስ ነገር የለም። ከዛ ቢሮ ማናገር አለብኝ በይ፣ ሄጄ ቢሮ አናገርኳቸው። እስከዛሬ ያላደረጉትን ነገር ምን አድርገዋል? ቢጫ ወረቀት የሚባል አለ፣ እስር ቤቱ የሙም አስተዳደር የሚጽፈው ነገር ከአዲስ አበባ ካለው ፌዴራል ጋር ተነጋግሮ የሰቤቶች አስተዳደር ጋር ተነጋግሮ የሚጽፉት ነገር አለ። ምንድነው እዛ ላይ ያለው ነገር? የመጀመሪያው አመክሮ አልገመገምም ብሏል ተመስገን። እየለመነው ነበር ነው የሚለው ሰውየው። በቃ እኔ አላመክሮ ጥፋተኛ አይደለሁም ብሎ ስለሚያምንም ስላልሆነም አመክሮ አልገመገምም ብሏል። ሁለተኛው ደግሞ አሁን ኢትዮጵያ ውስጥ ለተከፈተው ሁከትና ረብሻ ነው የሚሉት። ሁከትና ረብሻ በቀጥታ የተመዝገን ጽሑፍ አስተዋጽኦ አድርጓል። ሶስተኛው ደግሞ እስር ቤት ውስጥ አድማ ለማስነሳት አመፅ ለመቀስቀስና እስረኞቹ መብታቸውን እንዲጠይቁ ገፋፍቷል፣ አነሳስቷል የሚል ወረቀት ተጽፎ ተቀምጧል። ይሄ ማለት ያው አመክሮን አንሰጠውም ማለት ነው። እንግዲህ ይሄን ነው ሰኞ ለሰነድ ያገኘነው አዲስ ነገር።
በጣም ነው የማመሰግነው ታሪኩ ደሳለኝ። የጋዜጠኛ ተመስገን ደሳለኝ ወንድም ነው። ለሰጠህን ማብራሪያ ስለ ቤተሰቡ እናመሰግናለን።
እሺ፣ እኔም በጣም ነው የማመሰግነው።
አድማጮች፣ ቀጣዩ ዘገባም እዚያው ኢትዮጵያ ያቆየናል። ካለፈው እሁድ ጀምሮ ከአርባ ምንጭ ዩኒቨርሲቲ የተያዙ 30 የሚሆኑ አብዛኞቹ የኦሮሞ ተማሪዎች አሁንም እስር ቤት መሆናቸውንና ከሁለት ቀናት ጀምሮ እነሱን ማነጋገር እንደማይቻል ጓደኞቻቸው ለቪኦኤ ገልጸዋል። ተማሪዎቹ የተያዙት በሀገሪቱ በሕዝቦች ላይ እያደረሰ ነው ያሉትን በደል ለማስተጋባት በመመገቢያ አዳራሽ ፊት ለፊት ያደረጉት ተቃውሞ በፖሊስና በወታደር ከተበተነ በኋላ ነው። የተያዙት ተማሪዎች ስም ዝርዝር በሕዝባዊ ድረገጾች ተላልፈዋል። የዩኒቨርሲቲውን ባለሥልጣናት ለማግኘት የተደረገ ጥረት አልተሳካም። ስሙን መግለጽ ያልፈለገ አንድ ተማሪ ግን ለባልደረባችን ለሶራ ሀላኬ ሁኔታውን እንደሚከተለው ገልጾለታል።
እሁድ ዕለት የተፈጠረው ነገር እሱ ምንድን ነው? ያው በሕዝባችንና በሀገራችን ዜጎች ላይ እየተደረገ ያለው ግድያ ይቁም በማለት በቃ ድምጻችንን አሰምተን ነበረ ማለት ነው። እዛ ላይ ወደ 27 ተማሪዎች የሚጠጉ ታስረዋል ማለት ነው።
የት ነው ጀመራችሁት ሰልፎን?
ካፌ ፊት ለፊት ተሰባስበን ወደ ካፌ ገባን ማለት ነው። እዛ ውስጥ ድምጻችን አሰምተን የተቃውሟችን ምልክትም አሳይተን የወጣ ነው ማለት ነው። የግቢን በፖሊስ መጥቶ በር ሲዘጋ ተማሪ ይዞ ሁላችንም ሮጠን ወጣን ማለት ነው ወደ ውጭ።
ማን ነው የያዘው ተማሪውን? ምን ብሎ ነው የያዘው?
ተማሪውን የያዘው የግቢው ዲን ማለት ነው የያዘው ከፖሊስ ጋር ነው። በቃ መጥቶ ሞባይሉን ለመቀበል ይመስለኛል መጥቶ የያዘው ልጁን እንደዛ ሲይዝ ተማሪው ለምን ትይዛለህ ምናምን ብሎ ለመጮ ምናምን ድንጋይ ምናምን አንስተዋል ተማሪዎች። ከዛ ልጁን ለቀቀና ሞባይሉን ወስዶ ሄደ ማለት ነው ሰውየው የዲኑ ኮሌጅ ማለት ነው። ሞባይሉን ከወሰደ በኋላ ወደ 3 የሚጠጉ ልጆች ሞባይል ወሰደ። ከዛ በኋላ እኛ ወደ ዶርማችን ተመለስን ማለት ነው ድምጻችን እያሰማን።
ከዛ ማታ ምን ተፈጠረ?
ማታ ደግሞ ወደ 7 ሰዓት አካባቢ መጥቶ ሁሉም ዶርም ተከፍቶ እንዲፈተሽ አድርጓል ማለት ነው። የግቢው ፖሊሶችና የዲኑ ኮሌጅ በህዝባዬን ባሉበት 7-8 ምናምን ይሆናል በ በዚህ ሰፈር ነው እንደዚህ የተደረገው ከሌሊቱ ማለት ነው። ያኔ በቃ ወደ 16 ልጆች ያው በማታ ያው በሌሊት ይዞ ሄዱ ማለት ነው። ያንተ
የምታውቃቸው ሰዎች ተማሪዎች አሉ ከ16 ውስጥ?
አዎ፣ ከ16 ውስጥ ሰቦና ዴቪሳ አቋሎ፣ ሙክታር ቃሲም፣ አብዲ መገርሳ አቋሎ ማለት ነው።
ከያዟቸው በኋላ የት ወሰዷቸው?
ከያዙ በኋላ ወደ ከተማ እስር ቤት ጋር ነው የወሰዱት።
አሁንም እዛው ናቸው?
አዎ፣ አሁንም እዛው ናቸው። በአጠቃላይ አሁን የተያዙት ወደ 7 ተማሪዎች እስር ቤት ናቸው ያሉት።
እስር ቤት ሄዳችሁ ታገኛቸዋላችሁ?
አዎ፣ ሰኞ ቀን ሄደን ሰላም ብለን ነበረ፣ ግን ከዛ ወደ 2 ቀን አሁን ሆኗል። ግቢ መግባት አይቻልም ማለት ነው። እስር ቤት
በብዛት የተያዙት ኦሮሞዎች ናቸው ወይም እንዴት ነው?
ከ7 ውስጥ አንድ የአማራ ብሔረሰብ ልጅ ተይዟል እየተባለ ነው፣ ግን እርግጠኛ አይደለም። ያባርራሉ፣ ከትምህርታቸው ያስወግዳሉ ብለን እንትን እያልን ነበር ማለት ነው። ኮሌጁ ናቹራል ሳይንስ ነው ዲፓርትመንት፣ ባዮሎጂ፣ ኬሚስትሪ፣ ጂኦሎጂ የሚባል አለ። ከነዛ ውስጥ በቃ እዛ ውስጥ ነው ተማሪው የታሰሩት፣ ከዚህ ውስጥ ነው በቃ ከ2 ዓመት በላይ ነው ሁሉ።
ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ለትንታኔ የተመረጡትን ዝርዝሮች ነው የምትከታተሉት። ወደሚቀጥለው እንወጣለን። አንዳንድ የተቃዋሚ ፓርቲ መሪዎች የኢትዮጵያ ፕሬዝዳንት ለፓርላማው ባሰሙት ንግግር አስተያየቶቻቸውን ሰጥተዋል። አንደኛው የህዝባዊ ትግሉ ውጤት ነው ሲሉ፣ ሌላው ደግሞ መንግስት ጊዜ ለመግዣ ያሰናዳው ዘዴ ነው ይላሉ። የተወሰኑ ስትራቴጂካዊ ግቦች ያሉት ንግግር እንደሆነ የተነተኑም አሉ። መሪዎቹ ላለው አገራዊ ችግር መፍትሄ ነው ያሉትንም ዘርዝረዋል። መለስካቸው አመሃ ተከታዩን ልኮልናል።
መስከረም 30 ቀን 2009 ዓ.ም የኢትዮጵያው ፕሬዚዳንት ዶክተር ሙላቱ ተሾመ ለፓርላማ ያደረጉትን ንግግር አስመልክቶ ቪኦኤ የተለያዩ የተቃዋሚ ፓርቲ መሪዎችን አስተያየት ጠይቆ ነበረ። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና አስተያየታቸውን ሲሰጡ በኮንግረሱም ሆነ በመድረክ አመራር ደረጃ ምንም መደበኛ ግምገማ በንግግሩ ላይ እንዳልተደረገ አስቀድመው ገልጸውልኛል። የሚሰጡትም አስተያየት የራሳቸው ብቻ መሆኑን አስምረውበታል። እንደ ዶክተር መረራ ጉዲና አመለካከት የንግግሩ ይዘት በፈረንጆች አባባል ቱ ሊትል ቱ ሌት ማለትም በጣም ትንሽ በጣም የዘገየ ነው። ይሁንና ከንግግሩ አንጻር መንግስት አራት ስትራቴጂ ያለው ይመስላል ይላሉ።
አንደኛው አሁንም በቂ ኃይል አለኝ፣ በጉልበት የህዝብን እንቅስቃሴ ማፈን እችላለሁ። አስቸኳይ ጊዜ አዋጁን ስራ ላይ ለማዋል የሚችል አሁንም አቅም አለኝ፣ ጉልበት አለኝ፣ ይህን እንዳትረሱት የሚል ማስጠንቀቂያ ለህዝብ ለመስጠት የሚሞክር ይመስላል።
ሁለተኛው ስትራቴጂ አሁንም በፈረንጆች አባባል ካሮት አንድ ስቲክ የሚሉት እንደሆነ ዶክተር መረራ ያስረዳሉ። በአማርኛ መላና ዱላ እንደማለት ነው። መንግስት በትር ብቻ ሳይሆን ካሮት ምዣለሁ እያለ ነው ይላሉ የኦፌኮ ሊቀመንበር። አክለውም በተለይ የወጣቱን ህይወት ለመለወጥ ኢላማ ያደረገው ይኸው የዱላና መላ ስትራቴጂ ነው ሲሉ ያስረዳሉ።
ለዓለማችሁ ላሳድጋችሁ ህይወታችሁ ልለውጥላችሁ ተዘጋጅቻለሁ። መፍትሄ አምጥቼ በእጄ ያለ ይኸው ይሄን ያክል 10 ቢሊዮን ብር ገንዘብ ፕሮጀክት አዘጋጅቼ እየተንቀሳቀስኩ ነው እና ድንጋይ ከምትወረውሩ፣ ከምትራቡ፣ ከምትታሰሩ፣ ከምትሞቱ ከኔ ጋር ተሰለፉ የሚለውን ለወጣቱ በተለይ መልእክት ለማስተላለፍ የፈለገ ይመስላል።
ሶስተኛው የመንግስት ስትራቴጂ እንደተለወጠና ከእንግዲህ እንደ ድሮው አትመልከቱኝ የሚል ይመስላል ይላሉ። በዚህ ውስጥ የምርጫ ህግን ከማሻሻል ጀምሮ መዋቅራዊ ለውጥ ለማምጣት እየሰራ እንደሆነ መንግስት ሊነግረን ይፈልጋል ብለዋል። በዚህ በሚደረገው የምርጫ ህግ ለውጥ ምክንያትም ተቃዋሚዎች የምክር ቤት መቀመጫዎች እንደሚያገኙና ለዚህም 4 ዓመት እንዲጠብቁ ለተቃዋሚዎቹ መልእክት እንደተላለፈ ያስረዳሉ። አራተኛ ነው ባሉት ስትራቴጂ ደግሞ መንግስት ያለውን ችግር ከውስጥ ወደ ውጭ ያወጣበትና የችግሩ ምንጭ የውጭ ኃይሎች እንደሆኑ ለኢትዮጵያ ህዝብ መልእክት ያስተላለፈበት ይመስላል ብለዋል።
ችግሬ ከውስጥ ሳይሆን ከውጭ ኃይላት የኢትዮጵያ የታሪክ ጠላቶች ተቃዋሚዎችን አስተባብሮ መንግስትን ለማዳከምና ሀገሬን ለማፍረስ እየመጡ ስለሆነ ከኔ ጋር ተሰለፍ የሚል መልእክት ለኢትዮጵያ ህዝብ ለማስተላለፍ የፈለገ ይመስላል። እንግዲህ የኤርትራ ጉዳይ የሰለቸ ስለሆነ አሁን ወደ ግብጽ ዞሮ ግብጾች የኢትዮጵያ ተቃዋሚዎችን እየረዱ እያንቀሳቀሱ ነው። ስንት ሺህ ዶላር ለግንቦት ሰባት እየሰጡ ነው። የኦነግ ባንዲራ ሁሉ ለብሶ ከኦነግ ጋር እየተንቀሳቀሱ ነው የሚለውን መልእክት ለኢትዮጵያ ህዝብን ለማስተላለፍ ይመስላል።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ ለቪኦኤ እንደገለጹት ደግሞ ፕሬዚዳንቱ ለፓርላማው ያደረጉት ንግግር የህዝባዊ ትግል ያስገኘው ውጤት እንደሆነ ትርጉም ሰጥቷል።
የህዝባዊ ተቃውሞ ውጤት ነው ብዬ ነው የምወስደው። ምክንያቱም ከዚህ በፊት እንደ ፓርቲም ስንጠይቅ ነበረ፣ የተለያየ የሀገር ሽማግሌዎች ሲጠይቁ ነበረ። እስካሁን መንግስት ጆሮ ዳባ ልበስ ብሎ ኖሯል። ስለዚህ ይሄ በአጠቃላይ ሲታይ ዝርዝሮቹ ምን ያህል ተፈጻሚ ይሆናሉ የሚለው እንዳለ ሆኖ ያሉትን ችግሮች አምኖ መንግስት መፍትሄ ይሆናሉ የሚላቸውን ነጥቦች ይዞ መምጣቱ በራሱ የህዝባዊ ትግሉ ውጤት ነው ብዬ ነው።
በአሁኑ ጊዜ በሀገሪቱ ያሉ ችግሮችና በተለያዩ ስፍራዎች የሚከሰቱ ግጭቶችን አስመልክቶ በፕሬዚዳንቱ ንግግር መለያየታቸውንና አመፅና ግጭቶችን የውጭ ኃይሎች ከሚሸርቡት ሴራ ጋር መያያዙን አቶ የሸዋስ አይቀበሉትም። እንዲያውም ይህ አባባል ይበልጥ ህዝቡን የሚያስቆጣና አመፁን የሚያባብስ ነው ይሉና
ይህን በተመለከተ እኮ ደጋግሞ ጠቅላይ ሚኒስትሩ፣ የሱዳን መሪ፣ የግብፅ መሪ፣ የኢትዮጵያ መሪ ሲፈራረሙ ሲጨባበጡ አይተናል። ስለዚህ ያ ድብቅ ነው ማለት ነው። ከእነሱ የተለየ ነው የሚሰራው? ማን ነው የሚሰራው? ያንን ጥያቄ አቅጣጫ ለማስቀየር የሚደረግ ነው ብዬ ነው የምወስደው። መፍትሄው የህዝቡን ጥያቄ በስነ ስርዓት መመለስ ነው። ምንም ማምለጫ መንገድ የለም። አሁን የህዝቡ ጥያቄ ትክክለኛ ጥያቄ ነው፣ መመለስ አለበት።
የመላው ኢትዮጵያ አንድነት ድርጅት ሊቀመንበር ዶክተር በዛብህ ደምሴ በበኩላቸው ከፕሬዚዳንቱ ንግግር ትኩረት ከሰጧቸው ቁም ነገሮች መካከል አንዱ የምርጫ ህጉ ይሻሻላል ስለሚለው ይመስላል። ይሁንና የዚህን ተግባራዊነት በብርቱ ይጠራጠራሉ።
ለተቃዋሚዎች እድል እንደሚሰጥና ተቃዋሚዎችም በዚህ በሚመጣው ምርጫ ውስጥ በፓርላማው ቦታ እንዲኖራቸው ተናግረዋል እና ያም የሚሆነው ለሚቀጥለው ምርጫ። ነገር ግን ችግሩ አራትና አምስት ዓመት የሚቆይ ችግር ስላልሆነ እኔ እንደሚመስለኝ ይሄም የተስፋ ነገር እንደው ፋታ ለማግኘት መንግስት ሆነ ብሎ የሚናገረው ነገር ካልሆነ በስተቀር ተግባራዊ ይሆናል ብዬ አልገምትም።
ለተከሰተው ችግር እንደ አንድ መፍትሄ በፕሬዝዳንቱ ንግግር ስለቀረበው ስለአስቸኳይ ጊዜ አዋጁ ደግሞ ዶክተር በዛብህ ይህን ብለዋል።
የኢትዮጵያ ሕዝብ ጥያቄ አቅርቧል። ለዛ ጥያቄ መንግስት አስቸኳይ መልስ መስጠት ነበረበት። ጉዳዩ ከሚመለከታቸው አካላት ጋር መነጋገርና ለችግሮቹ መፍትሄ ማግኘት ሲገባው መንግስት ግን ይህንን አስቸኳይ አዋጅ ለችግሬ መፍትሄ ይሆናል ብሎ አውጥቷል።
ሀገሪቱ በአሁኑ ጊዜ ላሉባት ችግሮች የመፍትሄ ሀሳብ ያሉትን የፓርቲ መሪዎች እዚያም እዚህም ሰንዝረዋል። ሁሉም የሚስማሙበት ግን መፍትሄው መሰረታዊ መሆን እንዳለበት ነው። በዶክተር መረራ አመለካከት የመጀመሪያው የፖለቲካ እስረኞች ያሏቸውን መፍታት፣ በቅርቡ የታወጀውን የአስቸኳይ ጊዜ አዋጅ ማንሳትና ከዚያ በኋላ ወደ መሰረታዊ መፍትሄዎቹ መሄድ የግድ ነው ብለዋል።
እዚህ ላይ እንደ ፖለቲካል ሳይንስ ተማሪ ብትጠይቀኝ አሁኑ ያለው ሁኔታ ለመለወጥ አንድ መሰረታዊ ለውጥ ያስፈልጋል። ያ መሰረታዊ ለውጥ ማለት የብሔራዊ አንድነት መንግስት እንዲመሰረት መንገድ ከፍቶ ኢህአዴግ የመጨረሻ ውለታ የምለው እሱን ነው። ኢህአዴግ መሪዎች የመጨረሻ ውለታ ለኢትዮጵያ ሕዝብ ብሔራዊ አንድነት መንግስት አቋቁሞ በፍጥነት ወደ ነፃና ፍትሃዊ ምርጫ ሕዝቡን መምራት ነው። ከዛ ውጪ እኔ ምኑም እየታየኝ አይደለም።
በገዢው ፓርቲ በኢህአዴግ በኩል እነዚህ የመፍትሄ ሀሳቦች እስከዛሬ ተቀባይነት ያላቸው አይመስሉም። ከቅርብ ጊዜ ወዲህ በታላላቅ ባለስልጣኖችና በፓርቲው መሪዎች የሚነገረው የሀገሪቱን ችግሮች በኢህአዴግ ውስጥ በሚደረግ ጥልቅ የለውጥ ንቅናቄ መፍታት ይቻላል የሚል ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ለመጽሔት ትንተና ከቀረቡ ዘገባዎች ከመጨረሻው ላይ ደርሰናል። የተከበራቸው አድማጮች፣ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በሌላው የዓለም አካባቢ ትኩረት እንደሚስብ የተናገሩት የሕዝብ ግንኙነትና የፖለቲካ ስልት ባለሙያ ተሞክሯቸውን ለኢትዮጵያውያን አካፍለዋል። የአሜሪካ መገናኛ ብዙሃን በምርጫው ሂደት የሚጫወቱት ሚና ከፍተኛ መሆኑን ያስረዱት ኬቲ ከርት በፕሬዝደንታዊ እጩዎች የሚወጡና የሚነገሩ መረጃዎችን የማጣራት ሥራ እንደሚሠሩም ገልጸዋል። በዚህ የኢንተርኔትና የማኅበራዊ ሚዲያ ዘመን መረጃን ማጣራትና እንደወረደ አለመቀበል አስፈላጊ መሆኑንም አብራርተዋል። አሜሪካዊቷ ባለሙያ ለኢትዮጵያ ጋዜጠኞች ያደረጉትን ገለጻ የተከታተለው እስክንድር ፍሬው ተከታዩን ልኳል።
ዓለም አቀፍ ትኩረት የሚስበው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በባለሙያ አንደበት ለኢትዮጵያውያን ጋዜጠኞችና ለዚሁ ዘርፍ ተማሪዎች በአዲስ አበባ አሜሪካዊቷ የሕዝብ ግንኙነትና የፖለቲካ ስልት ባለሙያ ወይም ስትራቴጂስት ኬቲ ከርት ትናንትናና ዛሬ በአዲስ አበባ ያከናወኑት በዚህ መንገድ ሊገለጽ ይችላል። ባለሙያዋ ባለፉት 8 የአሜሪካ ፕሬዝዳንታዊ የምርጫ ውድድሮችና የዲሞክራቲክ ፓርቲ ጉባኤዎች የሰሩ በዚህ ርዕስ ላይ ለመናገርም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ተልከው በተለያዩ የዓለም አገራት የተዘዋወሩ እውቀታቸውን ያካፈሉ ናቸው። አሁን ተራው የኢትዮጵያ ሆኗል። ወደዚህ የመጡት ደግሞ በአሁኑ የአውሮፓውያን ዓመት በተካሄደውና ሂላሪ ክሊንተን እጩ መሆናቸውን በተቀበሉበት የዲሞክራቲክ ፓርቲው ጉባኤ ዝግጅት ከተሳተፉ በኋላ ነው። እናም እርሳቸው ከትናንት እስከ ዛሬ ከ1988ቱ ማይክል ዱካኪስ እስከ ቅርብ ጊዜዎቹ እስካሁኖቹ እጩዎች ለአሜሪካ ምርጫ ቅርብ ሆነው ቆይተዋል። አዲስ አበባ በሚገኘው የአሜሪካ ባህል ማዕከል ከጋዜጠኞች ጋር ባደረጉት ውይይት ይህንኑ ልምዳቸውን አካፍለዋል። ይህንኑ የሚያደርጉበት አንዱ ምክንያትም ባለሙያዋ ለቪኦኤ እንዳስረዱት የቀረው ዓለም ለዩናይትድ ስቴትስ ምርጫ የሚሰጠው ከፍተኛ ትኩረት ነው።
In my experience, I've found that people outside of the United States are often
ከዩናይትድ ስቴትስ ውጭ ያሉ ሰዎች አብዛኛውን ጊዜ ልክ እንደ አሜሪካውያን ሁሉ የአሜሪካን ምርጫ ይከታተላሉ። በአሜሪካ የሚኖሩና በዩናይትድ ስቴትስ ምርጫ ድምጽ መስጠት የሚችሉ በርካታ ሰዎች በቀረው ዓለም የሚኖሩ ብዙ ሰዎች የሚያውቁትን ያህል አለማወቃቸው የሚገዳቸውን ያህል ትኩረት አለመስጠታቸው ትንሽ የሚያሳዝን ነው። ትልቅ አገር በመሆናችን የኛ ምርጫ በዩናይትድ ስቴትስ ብቻ ሳይሆን በበርካታ ቦታዎች ትኩረት ይስባል።
Such a big country with a big footprint. Our elections matter.
በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የመገናኛ ብዙሃኑ ሚና ከፍተኛ መሆኑን የተናገሩት ባለሙያዋ እውነታውን ለማሳየት እንደሚጥሩ ማስተዋወቀዋል። በዩናይትድ ስቴትስ የሚገኙ ታላላቅ የቴሌቪዥን ጣቢያዎች፣ ጋዜጦችና መጽሔቶች የተሻለ ነው ለሚሉት ፕሬዝዳንታዊ እጩ ድጋፋቸውን በአደባባይ መግለጻቸው በእንግሊዝኛው ኢንዶርስ ማድረጋቸው የተለመደ ነው። ይህ ሁኔታ መገናኛ ብዙሃኑ በመርጫው ሂደት መጫወት ካለባቸው ሚና ጋር እንዴት እንደሚታረቅ የጠየቋቸው ካርት ተከታዩን መልሰዋል።
It's the editorial, not the news. There are big lines. There are what we call Chinese walls in the
አንዱን ተወዳዳሪ ለይቶ ድጋፍ የሚገልጸው ርዕሰ አንቀጽ እንጂ ዜናው አይደለም። በመገናኛ ብዙሃን ድርጅቶች ውስጥ በባለቤቶቹና ወይም በርዕሰ አንቀጹ በዜና ክፍል መካከል ትልቅ መስመር ወይም የቻይና ግንብ ብለን የምንጠራው ወሰን አለ። አንድ ጋዜጣ ለትራምፕ ወይም ለሂላሪ ድጋፉን ቢገልጽ እንኳን የምርጫ ዝግጅቶችና በምርጫው ሂደት የሆኑ ያሉ ነገሮችን እንዴት እንደዘገቡ ብታነቡ የሪፖርተሮቹ ዘገባ ጋዜጣው የሰጠውን ድጋፍ አያንጸባርቅም። በዚህ አመቱ ለምሳሌ የዲሞክራቲክ ፓርቲ እጩ ሂላሪ ክሊንተንም ሆኑ ሪፐብሊካኑ ዶናልድ ትራምፕ በአንዳንድ የሚዲያ ዘገባዎች ደስተኛ እንዳልሆኑ የሚገልጹበት አጋጣሚ አለ።
Campaign events and of what's going on in the campaign, the reporters coverage won't
ይህ እርሱ ከገለጹት ጋር እንዴት ይገናኛል የሚል ጥያቄ ማንስቻለሁ።
If both campaigns are complaining about the way the media is doing their job,
ሁለቱም የምርጫ ቡድኖች መገናኛ ብዙሃኑ ሰራቸውን እየሰሩ ባሉበት ሰዓት ደስተኛ ካልሆኑ ይህ ምናልባት መገናኛ ብዙሃኑ ስራቸውን በአግባቡ እየሰሩ እንደሆነ ሊያሳይ ይችላል። ሁለቱም የምርጫ ዘመቻዎች ደስተኛ ካልሆኑ መገናኛ ብዙሃኑ ጥሩ ስራ እየሰሩ እንደሆነም ሊያሳይ ይችላል።
የዩናይትድ ስቴትስ መገናኛ ብዙሃን ሁለቱ ፕሬዝዳንታዊ እጩዎች የሚናገሯቸው ነገሮች ትክክል መሆናቸውን ለማረጋገጥ የማጣራት ስራ እንደሚሰሩም ኬቲ ካርት ተናግረዋል። በተለይ በዚህ የኢንተርኔትና የማህበራዊ ሚዲያ ዘመን መረጃን ማጣራትና እንደወረደ አለመቀበል አስፈላጊ መሆኑን ያብራራሉ።
The internet has made it easier to find facts, but you know, you need to do your homework. The media needs to do their homework.
ኢንተርኔት እውነትን ማግኘት ቀላል የማድረጉን ያህል መገናኛ ብዙሃን ያ የተባለው ነገር እውነት መሆኑን የማረጋገጥ የቤት ስራቸውን መስራት አለባቸው። አንድ ሰው ሰማዩ ጥርት ያለ ነው፣ ደመና የለውም ብሎ ከጻፈ ወደ ውጪ ወጣ ብሎ እየዘነበ ነው ወይንስ እየዘነበ አይደለም ብሎ ማጣራት ያስፈልጋል። ባለንበት ዓለም በጣም አስቸጋሪ ስራ ነው። ምክንያቱም ማንኛውም ሰው ማንኛውንም ነገር በኢንተርኔት ሊጽፍ ይችላል። አንዳንዴ እውነት ነው፣ አንዳንዴ እውነት አይደለም። ማንን እንደምታምን ማወቅ ብዙ ቦታዎች ላይም ማጣራት እውነታውን እያገኘ ስለመሆኑ ማረጋገጥ ያስፈልጋል።
Check many places and make sure you're real.
እናም በአንድ ድረገጽ ወይም ማህበራዊ መገናኛ የተገኘውን መረጃ ከሌሎች ጋር ማመሳከር ተመሳሳይ መሆኑንም ማረጋገጥ እንደሚያስፈልግ ባለሙያው አስረድተዋል። አሜሪካዊቷ የህዝብ ግንኙነትና የፖለቲካ ስልት ባለሙያ ወይም ስትራቴጂስት ኬቲ ካርት ከኢትዮጵያውያን ጋዜጠኞች በተጨማሪ ለአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ተማሪዎች፣ ለወጣት አፍሪካውያን መሪዎች ፕሮግራም ተሳታፊዎች እንደዚሁም ለሴቶች ገለጻ አድርገዋል። ውይይትም አካሂደዋል። ባለሙያዋን ያስመጣውና ፕሮግራሙን ያዘጋጀው ያስተባበረው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን። ወደ ሁለተኛው ቅንብር ተሸጋግረናል። በተለያዩ የኢትዮጵያ ክፍሎች የተቀሰቀሰውን ህዝባዊ አመጽ፣ የደረሱ ጉዳቶች፣ ቀጣይ አቅጣጫና ሁነኛ የመፍትሄ አማራጮች ለመቃኘት የታለሙ ተከታታይ ውይይቶች አካል ነው ቀጣዩ። ተወያዮቹ አቶ ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሑፍና ፎክሎር ትምህርት ክፍል የድርሰትና ቋንቋ የማስተማር ዘዴ ረዳት ፕሮፌሰር፣ የልብ ወለድና ትምህርታዊ መጽሐፍት ደራሲም ናቸው። አቶ ኃይሉ ጸጋዬ የበርካታ የቴሌቪዥንና የራዲዮ ድራማዎች፣ የፊልምና የመድረክ ቲያትሮች ደራሲ ፕሮፌሰር ይቅርታ፣ የኢትዮጵያ ወቅታዊ ሁኔታ ፈተናዎችና የአሁኑና የነገ መለያዎች። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የውይይቱን የመጀመሪያ ክፍል ይዞ ቀርቧል።
በዚህ ሰዓት ፕሮግራማችንን የሚከታተሉ አድማጮች በየስራዎቻችሁ የሚያውቋችሁ አዲስ ትውውቅ ማያስፈልጋችሁ እንደሆነ እረዳለሁ። ረዳት ፕሮፌሰር ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሑፍና ፎክሎር ትምህርት ክፍል ውስጥ በመምህርነት በማገልገል ላይ ነህ። ኃይሉ ጸጋዬ በርከት ባሉ የቴሌቪዥን፣ የሬዲዮ እንዲሁም የመድረክ ድራማዎች ትታወቃለህ። ከስራዎቻችሁ ባሻገር በግልም እንደ ዜጋ ጭምር የምትወያዩበት ፕሮግራም ነው። ቀደም ብዬ እንደጠቆምኩት በኢትዮጵያ ወቅታዊ ጉዳዮች ላይ ያተኩራል። ድህረ አስቸኳይ ጊዜ አዋጅ ሁኔታዎችን ከማየት እንጀምር። አዲስ አበባ ምናልባትም ወጣ የማለት እድል ከነበራችሁ ኢትዮጵያ በእናንተ ውሎ ምን ትመስላለች? የሰሞኑን ሁኔታ ያያችሁትን፣ ከዚህ አዋጅ በኋላ የተለወጡ ነገሮች ካሉ የቀን ውሏችሁን፣ አጋጣሚዎቻችሁን ማንሳት እንችላለን። ከአንዳችሁ ልጀምር።
ደረጀ ቅድሚያ ልስ ተቀጥል ሀይሉ። ኦኬ፣ እኔ ከዚህ ከአዋጁ በኋላ ከአዲስ አበባ አልወጣሁም። አዲስ አበባ ውስጥ ግን በተለያዩ ቦታዎች እዘዋወራለሁ፣ ስራ ሰራለሁ፣ ሰዎች አገኛለሁ። ያን ያህል ብዙ የተለወጠ የምለው ነገር የለም። አስቸኳይ ጊዜ አዋጁ ታውጇል፣ ግን ሰዎች ይንቀሳቀሳሉ፣ ይሰራሉ። አዲስ አበባ ውስጥ የማየው ነገር ይሄንን ነው።
በሰዎች እንቅስቃሴ፣ በሰዓት ትራንስፖርት ላይ የተለወጠ ነገር አለ?
ማታ ማታ ከሁለት ሰዓት ከሶስት ሰዓት በኋላ ብዙ ሰው ይንቀሳቀስም። ይሄ ተከልክሎ አይደለም፣ ግን ሰው በራሱ ጊዜ ወደ ቤቱ መግባትን የመረጠ ይመስላል እንጂ በአጠቃላይ ግን ኖርማል ላይ ስላለ።
አቶ ደረጀ
እንቅስቃሴ ውስን ነው። እኔ ከቤት ጠዋት ወደ ሁለት ሰዓት ሩም ከሀያ ገደማ ደርሳለሁ። እዚህ ደግሞ ተነስቼ ቤቴ 12 በኩል ድረስ ቤቴ እገባለሁ። እንደውም ዛሬ ለዚህ ደርግ ስትል ያቆየኝ እንጂ እኔ ቤቴ ነበር። የዘወትር ተግባሬ ነው፣ ብዙም አላመሽም። በዚህ ውስጥ የማያቸው አዲስ ነገር የለም። ከዚህ ጠልጠል ካለፈው ቅዳሜ ወዲህ ይሁት የታዘብኩት ነገር የለም። ብዙም እንቅስቃሴ ላላ ያለ ስለሆነ ሊሆን ይችላል። በዚህ ውስጥ እንዲሁ ከጎረቤትም እንዲህ ስንነጋገር ብዙም ያመጣው ተጽምላ አይመስለኝም። ካለ ሁናቴ አንጻር እንግዲህ ዛሬ ያው ለዚህ ኢንተርቪው ስላምሽቻለሁ እንግዲህ ትራንስፖርትንም ምኑን መያዝ ይሆናል። ከዚህ አንጻር ይህን ያህል የተለየ ነገር አላስተዋልኩም።
መልካም። አሁን ያለውን ሁኔታ በማየት የሚቀጥሉትን ማዝማሚያዎች ለመመልከት የሚቻልበት አዎንታዊ የሆኑ ሀሳቦችንም መፈንጠቅ የሚቻልበት ውይይት እንዲሆን ነው እና እንደው ትዝብታችሁን መንደርደሪያ ነው ያደረግኩት። ኢትዮጵያ አጣብቂኝ ውስጥ የገባችበት ጊዜ፣ የሰው ሕይወት አልፏል፣ የተለያዩ ግጭቶች ተስተውለዋል። ባለፉት በርከት ያሉ ሳምንታት ውስጥ ብዙዎች ስጋታቸውን በተለያዩ መንገዶች ያንጸባረቁበት ጊዜ ነው እና እንደሚያሳስባችሁ እሙን ነው። ከዚህ ቀጥሎ የሚመጣው ምዕራፍ፣ ከዚህ ቀጥሎ የሚፈጠረው ሁኔታ እንዲህ እንዳይሆን እሰጋለሁ፣ ፈራለሁ የምትሉት ከልባችሁ የሚያስጨንቃችሁ ነገር ካለ የቱ ነው? ግራና ቀኝ እያልኩ ነው በሁለታችሁ ጋር የምመላለሰው። ኃይሉ፣
ይሄ ስቴት ኦፍ ኢመርጀንሲ የአስቸኳይ ጊዜ አዋጅ መታወጁ ምናልባት አሁን ላለው ወቅታዊ ሁኔታ አስፈላጊ ሊሆን ይችላል። ለምንድን ነው ይሄን የምልህ? በቅርቡ አሜሪካን ሀገር እንደውም በቴሌቪዥን ላይ አንስቼዋለሁ ይሄንንም፣ ሻርሎቴ ላይ ረብሻ ተነስቶ ለዛች ስቴት ብቻ ስቴት ኦፍ ኢመርጀንሲ ታውጇል። ለምንድን ነው ያን የታወጀው? ሰዎች እየተነሱ ንብረት ማውደም ጀመሩ። ዜጎች ተቃውሟቸውን በሰላማዊ መንገድ መግለጽ እንዳለባቸው እንደሚችሉ የአሜሪካንም ህገ መንግስቱ የሚያስቀምጠው ነገር ነው። ግን ወደ አመፅና ወደ ጥፋት ስትሄድ የትኛውም ዴሞክራሲያዊ ሀገር ቢሆን ሌሎች ዜጎች፣ ድርጅቶች፣ የመንግስት ሀብት እንዳይወድም ስቴት ኦፍ ኢመርጀንሲ የማወጅ ነገር አዲስ አይደለም። በበርካታ ቦታዎች ንብረት ይወድም ነበር። ድርጅቶች፣ ፋብሪካዎች ይቃጠሉ ነበር። የግለሰቦች፣ የድርጅቶች መኪናዎች፣ ቤቶች ይሰባበሩ ነበር። ዜጎች ቅሬታ ሊኖራቸው ይችላል። ግን ያ አልፎ ለምሳሌ እኔ ከቤቴ ወደ ናዝሬት ወይም ወደ ድሬዳዋ ሲሄድ የኔ መኪና የሚጋይበት ምክንያት የለም። እንግዲህ ስድስት ወር ነው የተባለው ስቴት ኦፍ ኢመርጀንሲው ያረዝሞ ይሆናል አላውቅም። ሀገር ከተረጋጋ ይችላል ብዬ አስባለሁ እንጂ አሁን ይሄ ነገር መታወጁ ስህተት ነው ወይም ጥፋት ነው ብዬ በፍጹም አላስብም። አሉላ
መልካም። የተወሰደው እርምጃ አዎንታዊ ውጤት ሊያመጣ ይችላል፣ ይታዩ የነበሩ ቀውሶች ላይም የማርገብ ሁኔታ ሊፈጥር ይችላል ብለሃል ኃይሉ።
እንደሱ ነው የማስበው።
ደረጀ፣ ከመመለሴ በፊት አንተው ጋር ልቆይ፣ ተከታይ ጥያቄ እንዳነሳ ይጋብዛል ያነሳኸውና፣ ቀደም ብለህ ጠቆም አድርገሃል። ለዚህም ውይይት የቅርብ ጊዜ መነሻ ሆኖኛል በኢትዮጵያ ቴሌቪዥን የኪነ ጥበብ ወጎች የሚስተናገዱበት ፕሮግራም ላይ አሁን ያለው ሁኔታ ያሳስበኛል ስትል ድንገት በቀጥታ የሚተላለፉ ስርጭት ላይ እንደሚቆረቆር ግድ እንደሚለው ዜጋ ያነሳቸው ነጥቦች ተመልክቻለሁኝ። ኃይሉ፣ ይሄ ያስቸኳይ ጊዜ አዋጁ ምናልባትም በጊዜያዊነት ለማርገብ ጤረዳውን ይሃል ዋንኞቹ ጥያቄዎችስ መሰረታዊ ጥያቄዎች ናቸው ወደዛ ያመሩት?
እኔ አሁን አሉላ፣ ይሄ በጣም ሰፊ ጉዳይ ስለያ ያንተ ያየር ሰዓት በቃ ላይ በቃ ማላቀም ግን ምን መለከተው ነገር ልንገር። የሚያሳስበኝ በዛም ሰዓት የተናገርኩት መንግስትም አሁን በፊት ለፊት ተደጋጋሚ በግልጽ ቢናገረው የመልካም አስተዳደር ጥሮት ወይ ምናምን አለ ኮረፕሽን የትኛውም ሀገር አለ እነኛ አይነት ነገሮች መታረም መስተካከል አለባቸው ነው። እዚህ ሀገር ውስጥም ደግሞ ያሉትን ችግሮች ዜጎች የሚረዱበት መንገድ ያስፈልጋል። አንዳንዱ ነገር ያሳዝናል። ለምሳሌ እኔ የፖለቲካ ሰው አይደለሁም፣ የትኛውም ፓርቲ ወይም ቡድን ጎራ ውስጥ የለውበትም፣ ኖሬም አላውቅም። ግን ለራስህ የፖለቲካ ጥቅም ስትል ከታሪካዊ ጠላቶች ጋር የምትተባበርበት ምክንያት ምንድን ነው? አፍራሽ ነገር አላቸው ወደ ሀገር ውስጥ ሲመጡ ማለት ነው። እኛ ጋር የድርቅ ሁኔታ ነበረ ከቨር የተደረገ ኢኔሴንስ ለሌላው ዓለም እርዳታ ሳይጠየቅ ከቨር የተደረገ የድርቅ ሁኔታ ለ2007 2008 2006 ጀምሮ ውይይት ላይ የነበረ እና ኢኮኖሚክሱ በተለያየ ምክንያት ይወርዳል። ያ የህዝብን ቅሬታ ይፈጥራል። እነኚህ ነገሮች ደግሞ ከየትኛውም ጎራ ለሀገር የሚያስብ ሁሉ ሊነጋገርበት ሊወያይበትና መፍትሄ ሊፈልግበት ነው የሚገባው እንጂ የፖለቲካ አድቫንቴጅ ሊወስድበት አይደለም የሚገባው። እኔ የሚታየኝን ነው የምልህ። እና ህዝብ ጥያቄ ስላነሳ ወደ ዘር ጥያቄ ማምጣት ምን ማለት ነው አሉላ? አሁን ዘር አማራ፣ ኦሮሞ፣ ትግሬ ምናምን እየተባባልን እንድንጠላላ ወይም እንድንጣላ የሚያደርግ ነገር መርጨት በጣም የሚያሳዝን ነው፣ የሚያሳስብ ነው። እነኝህን ነገሮች ነው የማልደግፋቸው የምቃወማቸው እና የሚያሳስቡኝ ብለ እነኝህም
መልካም ያነሳሳቸውን አንዳንድ ነጥቦችም ፈታ አድርገን እንመለከታለን። አቶ ደረጀ፣ በአንተስ በኩል በኢትዮጵያ ዛሬ ያለው ሁኔታ ያሳስበሃል ወይ? ካሳሰበህ የቱ ነው በእርግጥ ወዳልተፈለገ አዝማሚያ ከመሄዱ በፊት ሁነኛ አጥጋቢ የሆነ ምላሽ ሊሰጠው ይገባል የምትለው?
አዎ እርግጥ ነው ልህ ጠቅላይ ሚኒስትሩም ወጥተው በአደባባይ የተናገሩት በኢትዮጵያ ቴሌቪዥን ያስተላለፉ ነገሮች፣ እንዲህ ደግሞ የተለያዩ ዓለም አቀፍ ሚዲያዎችም የሚያስተላልፏቸው መልእክቶች፣ የተለያዩ ነገሮችን ስናይ ቀደም ብለው መወሰድ ያለባቸው የመነጋገር የመተሳሰብ ከአንድ አቅጣጫ ብቻ ሳይሆን ከተለያዩ አቅጣጫዎች ሊነሱ የሚችሉ ቅሬታዎችን በአግባቡ አይቶ ተገቢውን አቅጣጫ የማስያዝ እና ሰው ሊቀበላቸው ሊያምናቸው የሚችሉ መልሶችን የመስጠት አቅም ቢኖር ጥሩ ነበረ እና ፍላጎት ቢኖር እውነቱን ለመናገር ብዙ ምሁራን፣ የተለያየ ሙያ ያላቸው ሰዎች ነጻ ሚዲያ ተቋቁሞ በስራ ላይ ከዋለበት ጊዜ ጀምሮ ይሄ ኢህአዴግ ወደ ስልጣን ከመጣ በኋላ በተፈጠረው የነጻ ሚዲያ እድል እነ ጦቢያ፣ እነ ጦማር፣ እነ ኢትዮጵያ እነዚህ የመሳሰሉት ብዙ ጋዜጦች እንዲህ የመሳሰሉ ነገሮች እንዳይመጡና በሰዎች መካከል መነጋገር እንዲኖር፣ መግባባት እንዲኖር መንግስትን የሚመሩት ሰዎችም እና በዛ ውስጥ ያሉ ኃላፊነት የሚሰማቸው በኃላፊነት ያሉ ሰዎች ሊያደርጉ የሚገባቸውን ከተለያዩ አቅጣጫዎች ምክር ሲለገስበት የነበረ ጉዳይ ነው እና ይህን ጉዳይ ሳየው ነባር ስጋት ነው አሁን ተጠቃሎ የመጣው እና የታየው ብዬ ነው የምንረዳው። እና እኔ አሁንም ስጋት የምንድን ነው ይህም ደርሶ እያለ መነጋገር ካልተቻለ ለመነጋገር እንደምታውቀው አንድ ነገር የምናይበት 360 ዲግሪ ነው። ዓለም ክብ ነች። 360 ዲግሪ ዞር ልናይ አንችልም። ስለ አንድ ጉዳይ እኛ ከቆምንበት እያንዳንዱ ሰው ከቆምበት አቅጣጫና ማዕዘን ሆኖ ነው አንድ ነገር የሚያየው እና በአንድ ጉዳይ ላይ ከተለያዩ አቅጣጫዎች የሚመጡ ሀሳቦችን አፍተ ልብ ሆኖ አእምሮን ልቦናን ሰፋ አድርጎ መነጋገርና እነዚያን ነገሮች በማዕቀፍ ውስጥ አልፈው እየተንጠረጠሩ ዋና ዋና ጉዳዮች ከሰው አንጻር የሚመጡ ከተለያዩ ወገኖች አንጻር የሚነሱ ጉዳዮች በምን መንገድ ቢፈቱ ይሻላል የሚል የረጋ ሀሳብን የሚጠይቅ አርቆ ማስብን ማስተዋልን የሚጠይቅ ተግባር ላይ ነው ያለነው ብዬ ነው የማስበው ነው። ስለዚህ ልዩ ልዩ ወገኖች የሚሰጧቸው እንደ ሽማግሌ እንደዚህ የመሳሰሉ ነገሮች በሽምግልናም በተለያዩ መንገዶች ሰፋ ያለ መድረክ ተፈጥሮ የመወያየት የሌላውን ወገንም የመስማት ከእኔ አንጻር ብቻ ሳይሆን ከተለያዩ አንጻር ማዕዘኖች ዋናው ቁም ነገሩ መሬት ላይ ያለውን ነገር በደንብ ስትፍት አድርጎ አይቶ ከዛ ውስጥ የሚጠቅመውን ነገር ይዞ መውጣትን የሚጠይቁ ናቸው ብዬ ነው የማስበው ነኝ። አንድ ነገር እዚህ ላይ የማስታውሰው የ53ቱን ግርግር በሚመለከት
የመንግስት ነው ወይም የዛን ጊዜ የነበረውን አስመልክተው አዲስ አለማየሁ ማስታወሻ ብለው ለንጉሱ ያቀረቡት አንድ ጽሁፍ አለ እና ምንድን ነው ለንጉሱ በዛ ጊዜ የነበረውን ሁከት ብለው ነው እሳቸው ይሄ በአሁኑ ጊዜ የተነሳው ሁከት እንዲሁ ባጭሩ የተነሳ አይደለም፣ የበረደ ቢመስልን ጫፍና ቅርንጫፉን በመጨፍጨፍ ችግሩን ማስወገድ አይቻልም፣ ከስሩ መነቀል እና ከስሩ መታየት አለበት፣ ችግሩ ከስሩ መነቀል አለበት ብለው ንጉሱን መክረው ነበር። ከእሳቸው ቀጥሎ ደግሞ አውቀን እንታረም ብለው ጀነራል አብይ አበበ አንድ መጽሐፍ አነስ ያለች ጽፈው ነበር እና በዚህ አይነት ችግሮችን ከስሩ በደንብ አይተህ ከግራ ከቀኝ አይተህ በደንብ ጥል አድርገህ ካላየሃቸው ካላብላላቸውና መፍትሄ ካልፈለግ እንደገና በሌላ መልክና በሌላ ሁናቴ ማገርሽታቸው አይቀርም። ይህን እሰጋለሁ። እንግዲህ እድሜን ትንሽ ወደ ስልሳው እየተጠጋ ስለሆነ መኖር የሚያስተምረኝ ማንበብና መጽሐፍ ብቻ ሳይሆን በእድሜ ያየኋቸው ነገሮች ልጅ ሆኜ በኃይለ ሥላሴ ጊዜ ዘመን፣ በኋላም ደግሞ በጉልምስና ዘመኔ በስራ አለም በደርግ ዘመን እና አሁንም ደግሞ አብዛኛውን 25 ዓመት ቀላል አይደለም ስኖር ያየኋቸው በየቀኑ የሚያጋጥሙኝ እና መልካም ነገሮች እምላቸውም እንደዚህ ደግሞ ይሄ ነገር ባይሆን እምላቸው ነገሮች አሉ። ከዛም ይነሱ እና እነዛን ሰከን ባለ ሁናቴ ረጋ ባለ አኳኋንና አያያዝ ፈር ያለው እና በደንብ ጥብቅ ያለ ነገር መስራት ይጠይቃል። አዋጁ አንዳንድ ጊዜያዊ ችግሮችን ለማስወገድ ይረዳ ይሆናል፣ አንዳንድ ነገሮች ይረዳ ይሆናል። ግን መሰረታዊ የሆነ አገር ነው፣ ህዝብ ነው፣ ትውልድ ነው የሚመጣው፣ ትውልድ ነው የሚሄደው። አገር ይቆያል፣ ትውልድ ቅብብሎች ነው። በዚህ ውስጥ ሰዎች የተወሰነ ድርሻ ያለን በየድርሻችን አስተዋጽኦ እያደረግን ደስ ብሎንም ከፍቶንም ጥሩ እየሰራንም እያበላሸንም እናልፋለን። ይህ አይደለም ዋናው፣ በጊዜው የምናየውና የምንደርስበት ወይም ያለንበት ሁናቴ አይደለም። እያንዳንዱ ሰው ሶስት ትውልድ ይዞ ነው የሚኖረው። ታሪክ አለው ከኋላ የራሱ ከአያት ከቅድሚያት የሀገርም የግልም የቤተሰብን ታሪክ አለው አንድ ሰው። እዚያን ደግሞ ዛሬ ሆኖ ራሱ የሚሰራው ደግሞ አለን። ቀጥታ በተሳትፎ በማልማትም በማጥፋት የሚሰራው ነገር አለ። ይሄ ሁሉ ተደምሮ ሁለቱን ደግሞ ለሚቀጥለው ትውልድ ያስተላልፋል። እያንዳንዳችን በዚህ ሂደት ውስጥ ነው የምናልፈው። ስለዚህ እነዚህ ሶስት ነገሮች ያገናዘበና የወደፊቱን የሚያሳምር ነገር ተሳስቦ እና አስቦ መስራት የሚጠይቅ ይመስለኛል። አንድ ፕሮፌሰር እርቅና ሰላም ላይ ሲናገሩ አሁን ስማቸውን ዘንግቻለሁ፣ ሰላም አለ እርቅ ግን መምጣት አለበት ብለው ነበር ወደ 85-86 አካባቢ ይመስለኛል። እና ይሄ አሁን ላለንበት ለኛ ለዚህ ትውልድ ውስጥ ላለ ነው በስራ ላይ ላለ ነው ሰዎች ለባለስልጣኖቹም ለተዳዳሪዎቹም ጥሩ ምሳሌ ነው የሚሆነው። እና ረጋ ብሎ ማሰብን ሰው የሚናገረውን ነገር ውስጡ ምን ፍሬ ነገር አለው ብሎ በእውነት መዝኖ ማውጣትና ማውረድን ይጠይቃል ዘመኑ። እነዚህ ነገሮች በደንብ ማስተዋል ይጠይቃል። ምንጩ ምንድን ነው? ለምን እንዲኮነ እንዲህ የሚል ግንዛቤ ካለ ስር ሳይሰድና የበለጠ ጥፋት ሳያጠፋ እነዚህ ላይ እርምጃ መውሰድን ተጨባጭ የሆነ ነገር ለስሙላ ሳይሆን እነዚህ ነገር የሚታይና የሚያመረቃ የሚቆረጠም ነገር መስራትን ይጠይቃል ብዬ ነው የማስበው። እኔ የጊዜያዊ ነገር እና ለ6 ወር ወይም ለ3 ወር ማለቱ አይደለም፣ ዘላቂ መፍትሄ የሚያስፈልጋቸው በርካታ ነገሮች አሉ ብዬ ነው የማምነው።
መልካም። ዘላቂ መፍትሄ የሚሹ ችግሮች መኖራቸውና መታየትም ያለበት በዘለቄታው መፍትሄ ወደሚያመጣ አቅጣጫ ይህን ነው የሚለውን ቀደም ብለህ የጠቀስካቸው የኢትዮጵያ ጠቅላይ ሚኒስትርን ጨምሮ መንግስት በበኩሉ ያመነው የመልካም አስተዳደር ጉድለት ነው ብሎ ያለው ነገር ግን በመፍትሄ አፈላለጉ ላይ ሌሎች ያልተስማሙባቸውን ከብዙዎች የሚነሱትን ጥያቄዎች ፈታ ፈታ አድርገን እንመልከት። ኃይሉ ወደ አንተ ነው የምመጣው። የህዝብ ጥያቄ ሲነሳ፣ መሰረታዊ የሰው ልጆች መብትን የሚመለከቱ ጉዳዮች ሲነሱ፣ በመንግስት በኩል የመልካም አስተዳደር ጉድለት አለ ቢባልም የባለስልጣናት መቀየር ሳይሆን ትክክለኛ መፍትሄ የሚጠይቅ ነገር አለና ስሙን የሚል ጥያቄ በተነሳበት የመንግስት ባለስልጣናት መስማት አይደለም ወይም መልሳቸው መሆን ያለበት በግጭት ወይም ባለመግባባት ብቻ የሚተረጎም ስላልሆነ በተጨባጭ መንግስት እንኳን የቁጥር ለውጦች ናቸው ያሉት፣ መንግስት እንኳን ባመነው በርካታ ሰዎች ተገድለዋል፣ ከአንድ በላይ ድንገቶች ተከስተዋል። መፍትሄው የአስቸኳይ ጊዜ አዋጅ ብቻ ነው ወይ? እነኛን መሠረታዊ ጥያቄዎች
አድማጮች፣ ውይይቱ አልተቋጨም። ለቀደመውና ለሌሎች ጥያቄዎች ተወያዮቹ የሚሰነዝሯቸውን ሐሳቦች አካቶ በሚቀጥለው ሳምንት ይዞ ይመለሳል አሉላ። ለአሁኑ ግን እንግዶቻችንን እናመሰግናለን። ¶¶ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Thank you.